ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዛኝ መስለው በማበረታታት እንሸኛችሁ ወይ ወደ ሀገራችሁ ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸውና አማሮች ማለት ነው እንደሚያናግሯቸውና ለማፈናቀል መንገድ ለመጥረግ የሚሰሩ አካላት እንዳሉ መረጃዎች አሉ።
የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስም ነው የሰማችሁት።
ቤት ኑሮት ንብረት አፍርቶ ቤቱ የተፈናቀለ አንድም ሰው የለም። ተሳሳተ መንገድ ነው ተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ህብረተሰቡ ተጠንቅቆ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ህብረተሰቡ ወደ ነበረው ሰላም ተረጋጋ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን።
በተያያዘ ጉዳይ ላይ አስተያየት የሰጡት የቤንሻንጉል ምክትል ርዕሰ መስተዳድር አቶ አዱጌ ሀምስ አያን የሰማችሁት። ሁለቱንም በዕለቱ አቢረስ እናቀርባለን።
ዶክተር ነጋሶ የመርህና የስነ አመክንዮ ሰው ነው። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገረ ሰው ነው። በዚህም ላይ ደግሞ በጣም ትሁትና ቅን ሰው ነው።
የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው የሰማችኋቸው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን ሌሎች ዜናዎች መካከል በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ጥቅም ላይ ለማዋል ዝግጅቱ መጠናቀቁን የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ አስታውቀዋል። በሌላ ዜና ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ሕጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ የጉምሩክ ኮሚሽን ማስታወቁን ከመንግስቱ የመገናኛ ብዙኃን ያገኘነው ዘገባ ያመለክታል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሚያዝያ 21 2011 ዓ.ም ለተሰኘው ምሽት ዝግጅቱ ቻችን ጋር አስተናጋጆች አሉ አከበደና
ቆንጂት ታየነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ ሚሻ። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች እናሰማ። በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ስራ ላይ ለማዋል ዝግጅቱ መጠናቀቁን የገለጹት የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ ኢትዮጵያ ተግባራዊ እንቅስቃሴውን ለመጀመር ዝግጁ ናት ብለዋል። ሚኒስትር ዳግማዊት ሞገስ የሚኒስቴራቸውን ዓመታዊ ክንዋኔ ሪፖርት ለሕዝብ ተወካዮች ምክር ቤት ሲያቀርቡ ባሰሙት ንግግር ሚኒስቴር መስሪያ ቤታቸው ዝግጅቱን ተግባራዊ ለማድረግ የሚጠብቀው የሁለቱም መንግስታት ውሳኔ ብቻ መሆኑን አስታውቀዋል። አስፈላጊዎቹን ተያያዥ ፕሮቶኮሎች ለውጭ ጉዳይ ሚኒስቴር አቅርበናል ሲሉም አክለው ተናግረዋል። የኢትዮ ኤርትራ የትራንስፖርት አገልግሎት እቅድ የታለመው የሁለቱን ሀገሮች የህዝብ ለህዝብና በአጠቃላይም የሀገሮቹን ትስስር ለማጠናከር መሆኑን ከኢትዮጵያ የዜና አገልግሎት የተገኘው ዜና ጨምሮ አውስቷል። በሪፖርቱ ለቀረቡት እርምጃዎች አድናቆት የቸረው የምክር ቤቱ የህግ የፍትህና የዲሞክራሲ ቋሚ ኮሚቴ የትራንስፖርት ሚኒስቴር አገልግሎት ስራውን እንዲጀምር አሳስቧል።
ይህ በእንዲህ እንዳለ ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ህጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ ጉምሩክ ኮሚሽን ማስታወቁን የመገናኛ ብዙኃን ዘግበዋል። የተከናወኑ ናቸው ከተባሉ ስራዎች መካከልም ህንጻዎችን ማስተካከል፣ የሰው ኃይልን እንደገና ማደራጀትና ቁሳቁስ ማሟላት፣ የመቆጣጠሪያ ጣቢያዎችን መለየትና ተጨማሪ መክፈት እንደሚገኙበትም የጉምሩክ ኮሚሽን የመቀሌ ቅርንጫፍ ስራ አስኪያጅ አቶ ምህረት አብ ገብረ መድህንን የጠቀሱ ዘገባዎች አመልክተዋል። ስራ አስኪያጁ አክለውም ሁመራ አካባቢ በነበሩት 3 የመቆጣጠሪያ ጣቢያዎች ላይ 3 አዳዲስ ጣቢያዎችን መክፈታቸውንም አስረድተዋል። ተጨማሪ መቆጣጠሪያ ጣቢያዎች መከፈት በህገ ወጥ መንገድ ወደ ውጭ ይወጡ የነበሩ የአገር ውስጥ ምርቶችን ለመቆጣጠር ተጨማሪ አቅም መፍጠር መሆኑንም ስራ አስኪያጁ አክለው ማመልከታቸውን ዘገባዎቹ ጠቁመዋል። የዛላምበሳና የራማ መቆጣጠሪያ ጣቢያዎችም ወደ ስራ የሚገቡበት አደረጃጀት መፈጠሩን አመልክተዋል። ተጨማሪ ዝርዝር በመጪው ቀናት ይዘን እንመለሳለን።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 15ኛ መደበኛ ጠቅላላ ጉባኤ እየተካሄደ ነው። የክልልና የከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት፣ ዑለማዎች እንዲሁም ተጋባዥ እንግዶች የተካፈሉበትን ጉባኤ የምክር ቤቱ ፕሬዚደንት ሼህ ሞሐመድ አሚን ጀማል በንግግር ከፍተዋል። ምክር ቤቱ በቀጣይ የሚካሄደው የዑለሞች ጉባኤ ወሳኝ በመሆኑ ለጉባኤው መሳካት ድጋፉን አጠናክሮ እንደሚቀጥል በንግግራቸው አስታውቀዋል። በጤና ችግር የተነሳ የስራ መልቀቂያ ማቅረባቸውን ያስታወቁት የምክር ቤቱ ፕሬዚደንት ሼህ ሞሐመድ አሚን ጀማል መልቀቂያቸው ተቀባይነት እንዲሰጠው ጠይቀዋል። የኢትዮጵያ ሙስሊሞች ተቋማዊ ለውጥ ኮሚቴ በቅርቡ በሚደረገው ጉባኤ በሚደረሰው ድምዳሜ መሰረት ለሰላምና ለሙስሊሙ አንድነት ሲባል የመጅሊስን አመራር ለመረከብ ዝግጁ የሆነ አካል ካለ የስራ አስፈጻሚ ኮሚቴው ኃላፊነቱን ለማስረከብ ዝግጁ ነው ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ጉባኤ የተለያዩ የመነሻ ጽሁፎች ላይ ውይይት እንደሚደረግ እና በጉዳዩ ዙሪያ በመምከር ውሳኔ እንደሚያሳልፍ ነው የሚጠበቀው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሞዛምቢክን በስድስት ሳምንታት ለሁለተኛ ጊዜ በመታት ከባድ ዝናብ ያዘለ አውሎ ንፋስ 38 ሰዎች መሞታቸው ተረጋገጠ። ቀደም ብሎ 5 ተብሎ የነበረው የሞቱት ሰዎች ቁጥር መጨመሩን የሀገሪቱ የአደጋ ስራ ተቋም በዛሬው ዕለት ነው ያስታወቀው። ዝናቡ ጎርፍና የመሬት መንሸራተት ያደረሰ ሲሆን ተጨማሪ ዝናብ እንደሚጥል ነው የተገለጸው።
የሱዳን የተቃውሞ መሪዎች ሀገሪቱን ለቀጣዮቹ 2 ዓመታት በሚመራ የሲቪሎችና የወታደራዊ መማክርት ጥምረት ውስጥ ስለሚገቡት ሰዎች እየመከሩ መሆናቸው ተገለጠ። የቀድሞውን መሪ ኡመር አልባሽርን ከስልጣን ያስወገዱት ወታደራዊ መሪዎች የጥምረት መማክርት ለመመስረት ባለፈው ቅዳሜ ተስማምተዋል። በተቃውሞ የሚሳተፉትን ከያንያን በበኩላቸው ስለ ሱዳኑ አብዮት የሚተርክ የ3 ኪሎ ሜትር ርዝመት ያለው አርማ እየሰሩ መሆናቸውም ተገልጧል። ዘጋቢያችን ናባ ሞሄድን ከካርቱም የላከውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ሱዳን የሚካሄደውን ትግል በዋናነት የሚመራው የሀገሪቱ ባለሙያዎች ማህበር በሲቪሎችና ወታደሮች ጥምረት ውስጥ የሚካተቱትንና ስለሚናቸው ለመወሰን ዛሬ ለሶስተኛ ቀን እየተወያየ ነው። የቀድሞ ፕሬዚደንት አልባሽር ባለፈው ሚያዝያ 11 እንደ አውሮፓ አቆጣጠር ከስልጣን ከተወገዱ ወዲህ ሀገሪቱን ሲመራ የቆየው ወታደራዊ መማክርት ከሲቪሎች ጋር ስልጣን ለመጋራት ተስማምቷል። ወታደራዊ መማክርት ምርጫ እስከሚካሄድበት ጊዜ ድረስ ሀገሪቱን ለ2 ዓመታት ያህል ለመምራት አቅዶ እንደነበር የሚታወቅ ነው። ተቃዋሚው ኃይል ታዲያ ይህን አንቀበልም በማለት ከፍተኛ ስልጣን ያለው በሲቪሎች የሚመራ መማክርት እንዲመሰረት ጠየቀ። አሁን መሻሻል እየታየ ቢሆንም ወታደራዊው ኃይል ከፍተኛውን ስልጣን መያዙ እንደሚያሳስባቸው ከተቃዋሚዎቹ አንዱ ሁዚፋ ሐሰን ገልጸዋል። ሁዚፋ ሐሰን ወታደራዊ አባላት ከፍተኛውን ስልጣን የሚይዙበት ምክንያት አይታየኝም ይላሉ። ይህ የስልጣን ክፍል ወታደራዊውን ኃይል የውሳኔ ሰጭነት ሚና የሚሰጥ ከሆነ ተቃዋሚዎች በቀድሞ መንግስት ወይም በወታደራዊ ሽግግር ካውንስል ላይ ባልተነሱ ነበር ይላሉ ሐሰን። ሌላ ተቃዋሚ ሼክ ኤልዲን አብዱላ ግን በሚመሰረተው ካውንስል ውስጥ የወታደራዊ ሚና መኖሩ ወሳኝ ነው ይላሉ። በሌላ በኩል ደግሞ በብዙ ሺህ የሚቆጠሩ የተቃዋሚው እንቅስቃሴ ተሳታፊ ከያንያን በሱዳን ስለነበረው ጭቆናና አሁን በመካሄድ ላይ ስላለው አብዮት የሚተርክ የ3 ኪሎ ሜትር ርዝመት ያለው አርማ እየሰሩ ናቸው። እስካሁን ባለው ጊዜ በወታደራዊ ኃይል ዋና ጽህፈት ቤት ከ3 ሳምንታት በፊት የተጀመረው የመቀመጥ አድማ እንደቀጠለ ነው።
የአውሮፓውያን የትንሣኤ በዓል ዕለት ከደረሰው የብዙ ሰው ሕይወት ያጠፋ የቦምብ ጥቃት በማገገም ላይ የምትገኘው ሽሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፋፈኑ ከልክላለች። ፕሬዚደንት ማያትሪፓላ ሲሪሲና እገዳውን በዛሬው ዕለት ያስተላለፉት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከገደሉት የአብያተ ክርስቲያንና ሆቴሎች ኢላማ ያደረጉ የቦምብ ፍንዳታዎች ተከትሎ ባጸኑት የአስቸኳይ ጊዜ አዋጅ መሆኑ ተመልክቷል። ከትናንት በስቲያ ቅዳሜ ካሊፎርኒያ ሳንዲየጎ ከተማ በሚገኝ ሙክራብ ስለደረሰው የሽብርተኛ ጥቃት አስመልክቶ የሙክራቡ ሃይማኖታዊ መሪ ራባይ ዩስራኤል ጎልድስቲን ትናንት ስለ ጥቃቱ በከባድ ሐዘን በዝርዝር አስረድተዋል። በጥቃቱ አንዲት ሴት ሲገደሉ እሳቸውን ጨምሮ ሁለት ሰዎች መቁሰላቸው የሚታወስ ነው። በመጨረሻም የዩናይትድ ስቴትስ ማዕቀብ የተደቀነባት ኢራን በዚህ አውሮፓውያን ዓመት ምጣኔ ሀብቷ በ60% እንደሚቀጭጭ የዓለም የገንዘብ ድርጅት IMF ተንብየዋል። አድማጮች፣ ለዚህ ሰዓት የተሰናዳው ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂታ የነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ
ማንነትን መሰረት ያደረገ ጥቃት ደረሰብን ሲሉ በቤንሻንጉል ጉሙዝ የክልል ማምቡክ ወረዳ የሚገኙ የአማራ ተወላጆች ገለጡ። የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩም ከስጋት ግን ልንድን አልቻልንም እያሉ ነው። የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው ማምራታቸውም ተገልጠዋል። አስቴር ምስጋናው ዝርዝሩን ይዛለች።
ካለፈው ሐሙስ ጀምሮ ነው በቤንሻንጉል ጉምዝ ክልል በተለያዩ አካባቢዎች ግጭት እንደተቀሰቀሰ የአካባቢው ነዋሪዎች የሚናገሩት። ግጭቱ የተከሰተው በግለሰብ ጸብ ቢሆንም ሲውል ሲያድር ግን ወደ ማንነት ጥቃት ዞሯል ይላሉ አቶ ዘመን አስፋው በማምቡክ ወረዳ ቅጥልያ ጀርቴ ቀበሌ ውስጥ የሚኖሩት።
በመኪናና በሰኛ ወረዶች ነው ምጅምር ነገር የተጀመረ። ህዝቡም ያዘኮለን የደንብ ተሰማራ ስራ እንደወጣ ሳያስበው ወዛደርና ባለመኪና ተጣላ። ወዛደሮቹ ዳንገራግሩ ምዝምር ሁለት ያስክልና አንዱ ባለመንስቶች እንደደረሰው ምንጀቡ።
ሌላው በዚህ ወረዳ ቆጣ ቀበሌ ቡልቡል በሚባል ጎጥ የሚኖሩት አቶ ውበቱ ፈጠነ እንደሚናገሩት ደግሞ ግጭቱ ከተፈጠረ ቀን ጀምሮ 3000 የምንጠጋ አማራዎች መኖሪያችንን ለቀን ሜዳ ላይ ነው ያለነው ይላሉ። ጥቃቱን እየፈጸሙብን ያሉት የጉምዝ ተወላጆች ሲሆኑ እያባባሱት ያሉት ደግሞ አመራሮች ናቸው ይላሉ።
ችግሩ የተፈጠረው አመት ለታ ማታ ጀምሮ ነው የሚያሰጥ ባልና ስም ዘለው ማለት ነው። ወጣ ሰውን ምንጥለው ነርገ ሰውንም ምንጥለው ነገር አድርገው
ያልከኝ ከሐሙስ ዕለት ጀምሮ ነው እና ከቀን ወደ ቀን መሻሻል እያሳየ ነው የጸጥታ ሁኔታ?
ከቀን መሻሻል ሳይሆን ከቀን እንደውም በቃ እየተገባት እዚህ አካባቢ ያለ ውስጥ ለውስጥ ምራፍ የተቆሙ ሰዎች አሉ። ያለውን ችግር እናንተ በቃ ተረጋግቷል እያለችው አስተላልፎ ለሚያሉ መከላከያዎች ጊዜ የተፈጠረ ችግር የለም ወይም ብሎ ፈርቶ ነው ሰው የወጣ ነው የሚባል። ግን በቃ በጫካ ውስጥ ራሱ ሰው ቢገባውን መከላከያ ሲገባ ራሱ ሽቃው እንዴት እንደማያስብ ወይም ገብቻ
አሁን በአካባቢው ልዩ ኃይል ወይም ደግሞ መከላከያ አልገባም።
መከላከያ ያለ ልጅ ላይ ልጅ ገባ ሌላ ቦታ ነው ችግር ያለ ምናምን እያለ ሌላ ሰፈር ያለ ሰው ወስዶ ማለት ነው የሆነ እርድ ምናምን ነገር ሁላ እየተረዱ ወደዚያ ቦታ ነው ያሉት። እኛ ላይ አሁን ፌደራል የሚባሉ ተወሰኑ አንዳስራሉ የሆነ ትንሽ የካምባለት ብዛት ተጠግተል በቃ እነስናምን ነው ልዩ ኃይል ስመጣ ራሱ እዚህ አይቆም።
ችግሩ የተከሰተው ሌላ ቦታ ነው ብሎ የሚሰዷቸው እነማን ናቸው?
ያው እዚሁ አካባቢ ያሉት ማለት ነው አመራሮች አለው የለ እነሱ ናቸው በቃ እዚህ ቦታ ላይ ፈርተው ነው እነሱ ወጥተው እዚህ የተሰባሰቡ እንጂ ችግር አልተፈጠረም። ሰውም አልሞተም ገና እዚህ ቦታ ቦታ ሲባል ፈርተው ነው እንጂ ችግር ያለ ወደዛ ነው ብለው ወስዶ በቃ ለእነሱ የሆነ ነገር እኛ ጋር እንዳይደርሱና ችግር እንዳይፈታ የሚያደርጉ ሰዎች ማለት ነው።
ግን ችግሩ እናንተ ጋር አለ ሰው እየሞተ ነው።
ዛሬ አሁን ራሱ ጠዋት ሁለት ሰው ሞቷል። ምድር እናንዳ ታውሩ ከድራም ስኪዲ አንስተው እንደታሩ ታይታውቁ ዛሬ ራሱ ሁለተኛ ላይ ማለት ነው ለፈናካል።
በጉዳዩ ዙሪያ ማብራሪያ እንዲሰጡኝ የቤኒሻንጉል ጉሙዝ ክልል የሰላምና ግንባታ ጸጥታ ቢሮ ኃላፊ አቶ አበራ ባይታን በስልክ ለማነጋገር ያደረኩት ሙከራ አልተሳካም። ከዚህ ጋር በተያያዘ ግን የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው አመርተዋል። የጉዞውን አላማ እንዲያስረዱኝ የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማኝ አስረስን በስልክ አነጋግሬያቸው ነበር።
ሚያዝያ 17 ቀን 2011 ዓ.ም በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ላይ በሁለት ግለሰቦች መካከል በተፈጠረ ግጭት ምክንያት የኛው ግጭት ሰፋ ብሎ ወደ ማንነት ጥቃት በማደጉ እዚህ ግጭት ወደ 17 ሰዎች ህይወታቸውን አጥቷል። በሚያዝያ 18 19 እና ሚያዝያ 20 በዚህ ከዚህ ውስጥ 11ዱ የአማራ ተወላጆች ናቸው፣ 6ቱ ደግሞ የጉሙዝ ተወላጆች ናቸው። በስፋት ትንሽ ሰፋ ያሉ አካባቢዎችን የመያዝ አዝማሚያ ነው ያለው። ዞሮ ዞሮ ግን በዋነኛ ግጭቱ የተከሰተባቸውና በጣም ተስፋፍቶ ብዙ ሰውም ህይወቱ ያለፈበት ማለት ነው ተፈጥሮች እዚሁ ቅድም ያልኩሽ ቀበሌዎች አካባቢ ነው። ችግሩን በዘላቂነት ለመቅረፍ አሁን ደግሞ ወደ መረጋጋት እንዲመጣና ተጨማሪ ሰዎች እንዳይፈናቀሉ ለማድረግ ከሁለቱም ክልሎች አመራሮች ተሳትፈው ወደ ቦታው ለመቅናት ዝግጅት እያደረጉ ነው ያሉት። ይሄንን ችግር የሃይማኖት አባቶችን የሀገር ሽማግሌዎችንና አጠቃላይ ማህበረሰቡን በማነጋገር ወደ ቀደመ ሰላማዊ እንቅስቃሴ አካባቢዎችን ለመመለስ ነው ጥረት የሚያደርገው ይሄ ልዑካን ቡድን። የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አካባቢውን ስጋት ላይ ያሉ ሰዎች ካሉ የእነሱን ደህንነት የማስጠበቅ ስራ ነው እየሰራ ነው።
ቀደም ብለው እንዳነሱት ልዩ ኃይልም ሆነ መከላከያ ገብቷል ወደ ቦታው እየተባለ ነው። ግን ከጥቂት ደቂቃዎች በፊት ያናገርኳቸው ሰዎች ግን ምንም አይነት መረጋጋት እንደሌለ ነው።
እኛ ያለንጋ አካባቢውን ለማረጋጋት እና ይሄ ግጭት ከተከሰተ በኋላ የተወሰነ መረጋጋት ያሳየው በፌዴራል መከላከያ ሰራዊት ነው ማለት ይቻላል፣ በፌዴራል ፖሊስም ጭምር። ግጭቱ ቢረጋጋም ግን ስጋቶች አሉ በየቦታው። ይህንን ስጋት ለመቀልበስ ዞሮ ዞሮ አሁንም ቢሆን የፌዴራል መከላከያ ሰራዊት እና የፌዴራል ፖሊስ የማይተካ ሚና ነው ያላቸው ናቸው። አጠናክረው እንዲቀጥሉ አሁንም በተደጋጋሚ ከእነሱ ጋር ግንኙነት እናደርጋለን።
ከዚህ በፊት በተደጋጋሚ አመራሩ ከአመራሩ ጋር የውይይት መድረክ እንዳደረገ እናውቃለን። አሁንም የጥቃቱ ሰለባ እንደሚናገሩት ከሆነ እያባባሱት ያሉት አመራሮች ናቸው እያሉ ነው። እና ከዚህ በፊት እርቅ አልወረደም ማለት ነው?
ከጀርባ ሆነው ሰዎች እዛ ተረጋግተው እንዳይቀመጡ እና ስጋት ላይ እንዲወድቁ ከዛም እንደውም አዛኝ መስለው በማበረታታት እንሸኛችሁ ወይ ወደ ሀገራችሁ ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸውና አማሮችን ማለት ነው እንደሚያናግሯቸውና ለማፈናቀል መንገድ ለመጥረግ የሚሰሩ አካላት እንዳሉ መረጃዎች አሉ። እና ይሄ እንዳይሆን ነው አሁን የፖለቲካ ክልሎች የተወጣጣ አመራር ወደ ቦታው እንዲንቀሳቀስ ጥረት እየተደረገ ያለው። ቅርቡ እንጅባራ ላይ የቤኒሻንጉል ክልልና የአማራ ክልል አጎራባች አካባቢዎች ላይ ያሉ ወረዳዎች ላይ ያሉ ነዋሪዎች ውይይትና የህዝብ ግንኙነት ተደርጓል። ሁለቱም ርዕሰ መስተዳድሮች በነበሩበት እዛ ላይ ተስማማ ነው። በፍቅር ከመኖር ውጭ ሌላ አማራጭ የለንም። ስለዚህ ወደ በሰላም በፍቅር እንደ ድሮ በመቻቻል የሚኖርበትን መንገድ ነው የምንፈልገው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። በቤንሻንጉል ጉምዝ ክልል ዳንጉር ወረዳ በትራንስፖርት ዋጋ ለመግባባት በተፈጠረው ግጭት የስምንት ሰዎች ህይወት ጠፍቷል አሉ የክልሉ ምክትል ርዕሰ መስተዳድር። ግጭቱ ተረጋግቷል ያሉት የቤንሻንጉል ጉሙዝ ምክትል ርዕሰ መስተዳድር 15 ሰዎችም በዚሁ ግጭት ምክንያት ተጠርጥረው በቁጥጥር ስር መዋላቸውን ለአሜሪካ ድምጽ ተናግረዋል። ናኮር መልካ ካምቦ ተጨማሪ ልኳል።
ግጭቱ ሲከሰት በአካባቢው ነበርኩ የሚል ተስፋውን ሙሉ ባለፈው ሳምንት አርብ በግምት ከቀኑ 7:30 ላይ ስለተፈጠረው ጉዳይ ለአሜሪካ ድምጽ ተናግሯል።
አሁንም ከተማው ነው ያለሁት። ይሄ ግጭት የተከሰተበት መጀመሪያ እዚህ በቤኒሻንጉል ጉሙዝ ውስጥ ሆኖ መተከል ዞን ዳንጉር ወረዳ ውስጥ አይሲካ ቀበሌ ነው። የግጭቱ መንስኤ በሁለት ሰዎች መካከል ነበረ፣ በአንድ ጉሙዝና ሌላ ብሔረሰብ ማለት ነው። እና ኬዙ በትራንስፖርቴሽን ነው። ይህን ያክል ታሪፉ ይህን ያክል ነው፣ አልጨምርም አይነት ነገር ነው። እነሱ ከተጣሉ በኋላ አንዱ ጎጂ ሆኖ ለአንዱ ስገድል፣ እነሱ ደግሞ ሌሎች ከዞችን እንደዚህ የመበቀል አይነት ነገር ግድያዎችን ፈጽሟል። በቁጥር ይህን ያክል ነው ባይባልም ኬዙ ይሄን ነበረ።
ግጭቱ ወደ ሌሎች የገጠር ቀበሌዎች በመዛመቱ ምክንያት ሰዎች ተፈናቅለዋል ያለው ተስፋውን ከትናንት ከሰዓት ጀምሮ ግን የመንግስት ጸጥታ ባለስልጣናት በመግባታቸው ሁኔታዎች እየተረጋጉ ነው ሲል ተናግሯል። ሌላው በማንቡክ ጤና ጣቢያ ሐኪም መሆኑን የነገረኝ ስሙ እንዳይጠቀስ የጠየቀ በግጭቱ ምክንያት ለደረሰ ጉዳትና ምርመራ ተከታዩን ተናግሯል።
እስካለኝ መረጃ ድረስ እስካሁን ወደ 13 አካባቢ የሚሆኑ ሰዎች ተጎድተዋል። እኛ ጋር ከደረሱ በኋላ የሞተ ሰው የለም። ከባድ ጉዳት የደረሰባቸው 3 ሰዎች ነበሩ። እነሱ እንዳቅራቢያ ወደሚገኝ ሆስፒታል ሄደዋል። ሌላ 17 የመጡት ሙተው ነው የመጡት። ከዛ አስክሬናቸው ነው የመጣው። ሬሳ ምርመራ ብቻ የተሰራላቸው ናቸው እንጂ
የተጎጂ ቤተሰብንም ሆነ ቆሰሉ የተባሉትን ሰዎች ስልክ ቁጥር አግኝቼ ስለ ጉዳዩ ለማናገር ያደረግኩት ጥረት አልተሳካም። የክልሉ ምክትል ርዕሰ መስተዳድር አቶ አድጎ አምሳያ በዳንጉር ማንቡክ ከተማ ተገኝተው ስለ ግጭቱና ስለደረሰው ጉዳት እያጣሩ መሆኑን ገልጸዋል። ባለፈው አርብ በአይሲካ ቀበሌ ስለተከሰተው ግጭትም እንዲህ ብለዋል።
ዋናው መነሻው ምንድን ነው? እዛ ያሉ ተደራጅቶ የሚሰሩ በጨኛ ወረጅ የተሰማሩ ወጣቶች አሉ። በእነሱ መካከል እና በባለመኪኖች መካከል በሂሳብ እና በክፍያ ጋር ተያይዞ ያለው አለመግባባት ነው። ያን ተከትሎ የአንድ ሰው ህይወት አልፏል። ያን ተከትሎ የቤተሰቦቻቸው እዛው አካባቢ እንደገና ግድያ ፈጸሙ። ከመጀመሪያ ጀምረው የብሔር መነሻ የለውም። ሆኖም ግን መነሻው ላይ 3 ሰው ነበረ ህይወት የጠፋ። እዛ እንደተረጋጋ ግን ሟቾቹ ቤተሰብ ተመልሰው ማንቡኩ የሚባል ከተማ ላይ እንደዚሁ ግርግር ፈጠሩ። በአጠቃላይ እስካሁን ባለመረጃ እስከ ማታ ድረስ 8 ሰዎች ናቸው ህይወታቸው ያለፈ። ሌሎች ግን ሕክምና ላይ ነው ያሉት። ሆኖም ግን እስከ ትላንትና ድረስ እስከ ጠዋት ድረስ ችግር ነበረ የተወሰኑ ቦታዎች ላይ። ከትላንትና ከሰዓት በኋላ እስካሁን ባለው ሰዓት ግን ገጠር ቀበሌዎችም ከተማም ተረጋግተዋል።
ግጭቱን ተከትሎ ተፈናቀሉ ስለተባሉ ሰዎችም ማብራሪያ ሰጥተዋል።
ገጠር ላይ የተፈናቀለ ሰው የለም። ሆኖም ግን ከኢንቨስተሮች ጋር በመሆን ለቀን ሰራተኝነት የገቡ አርሶ አደሮች አሉ። እነሱ ናቸው በስጋት አንዳንዶቹ እዛ ቀበሌ ላይ ተሰብስበው ያሉበት ሁኔታ ነው ያለው። ማህበረሰቡ ራሱ ሰብስቧቸው ለምሳሌ አቆጣ የሚባል አካባቢ ላይ ወደ 1200 የሚሆን ሰዎች እዛ ቦታ ላይ አሁን አሉ። ምንም የደረሰባቸው ጉዳት የለም። ያው ከስጋት የመነጨ ነው። ለጊዜው ሁኔታ እየተረጋጋ ስለሆነ እዛ ባላችሁበት ሁኔታ ቆዩ፣ እሱም እንደዚሁ እንዲመልስ የሚል ስራ እየሰራ ነው የምንገኘው እንጂ ቤት ኑሮት ንብረት አፍርቶ ከቤቱ የተፈናቀለ አንድም ሰው የለም። የተሳሳተ መንገድ ነው የተሳሳተ መረጃ የሚረጩ ግለሰቦች አሉ። ይሄ ህብረተሰቡ ተጠንቅቆ ከኛም ይሁን ከታች ካለው መዋቅር ጋር መረጃ እየወሰደ ህብረተሰቡ ወደ ነበረው ሰላም በተረጋጋ መንገድ እንዲኖር ማድረግ ይገባል የሚል ነው ያለን።
ከግጭቱ ጋር ተያያዥነት አላቸው የተባሉና በተፈጸመው የሰው ህይወት መጥፋት ወንጀልም የተጠረጠሩ 15 ሰዎች በጸጥታ ኃይሎች ተይዘው ምርመራ እየተካሄደባቸው መሆኑንም ተናግረዋል። የመንግስት ጸጥታ ኃይሎች በስፍራው በመሰማራታቸው አንጻራዊ መረጋጋት እየተመለሰ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ባደረባቸው ህመም በጀርመን አገር በሕክምና ሲረዱ ከቆዩ በኋላ ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለዩትን የቀድሞውን ፕሬዚዳንት ዶክተር ነጋሶ ጊዳዳን ወደሚመለከተው ዘገባ እንለፍ። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። ይህንን ስለ ዶክተር ነጋሶ ጊዳዳ የተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው። ዶክተር ነጋሶ ጊዳዳና አቶ ስዬ አብርሃ በኢህአዴግና በተቃዋሚ የፖለቲካ ፓርቲዎች ውስጥ ለረዥም ጊዜ አብረው ተሰልፈዋል። አቶ ስዬ ስለ ጓደኛቸው ህልፈት ሲናገሩም አገር የመርሁን ሰው አታለች ነው ያሉት። ጽዮን ግርማ ከሚገኙበት ላይቤሪያ በስልክ አነጋግራቸዋለች።
ዳንዲ የነጋሶ መንገድ በሚለው መጽሐፋቸው ታሪካቸው በዳንኤል ተፈራ በሚገባ ተከትቧል። እንደ ተጓዙበት መንገድ ርቀት ታሪካቸውም በአባጣ ጎርባጣ የተሞላ እንደነበር ቀደም ብሎ በዚሁ መጽሐፍ በዝርዝር ተፍሯል። የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ ህልፈተ ህይወታቸው ከተሰማ ዛሬ አራተኛ ቀኑን ይዟል። የፓርቲ አጋራቸው የሥራ ጓደኛቸውና ወዳጃቸው የቀድሞ መከላከያ ሚኒስትር ሲያ አብርሃ ከሚገኙበት ላይቤሪያ በስልክ አነጋግራቸው ነበር።
ጀመራ አመሰግናለሁ በዚህ አሳዛኝ በሆነ ወቅት ቆመ ለመቀበር በማልችልበት ሁኔታ ሰማኝን ሀዘን ለመግለጽ እድል በማግኘት እግዚአብሔር ይስጥልኝ እላለሁ። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ቅዳሜ ጠዋት ቤት እያለሁ ኢንተርኔት ስለ ሀገር ሁኔታ ሳገለባብጥ ነው መጀመሪያ የመጣልኝ ዜና ነው። በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ዶክተር ነጋሶ ጋር በዚህ ጊዜ አብረን ሰርተናል። በሽግግር መንግስት ሁለታችንም የአፍሪካ ምራት ላይ ነው ካቢኔ ውስጥ ነበር ያኔ። ብዙ እሱም ከውጭ ነው የመጣው። ወይኔ አንተ ዶክተር ነጋሶ አንተታ ማለቴ የአክብሮት የጓደኝነት ነው እንጂ ለእሱ ያለኝን አክብሮት ከመቀነስ አለመሆኑ አድማጮች እንዲገነዘቡልኝ እፈልጋለሁ። የሽግግሩ መንግስት አብረን ሚኒስትሮች ነበር፣ የማስታወቂያ ሚኒስትር ነበር እሱ። ከዛ ጀምሮ ነው የተዋወቅ ነው መቀራረብ የጀመር ነው። አጋጣሚ ስናገኝ እዛ አብረን እንጫወታለን፣ ብዙ ነገሮች እናነሳለን። ከዛ ወደ ኢህአዴግ ስራ አስፈጻሚ ኮሚቴ ሲመጣ ፕሬዚደንት ከሆነ ቅዳሜ በመጣ ቁጥር እስከ ሚድናይት የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ አለ። እዛ አብረን እናመሻለን፣ አብረን እንጨቃጨቃለን። ዶክተር ነጋሶ አዳማጭ ነው። ዶክተር ነጋሶ ጠያቂ ነው። ዶክተር ነጋሶ ከታቢ ነው። ማንኛውም ነገር ይጽፈዋል እና በዚሁ አከብረው ቀርበው ነበር፣ አደንቀው ነበር። ከዛ እንግዲህ ሁለታችንም ከኢህአዴግ ወጣን። ከዛ በኋላ እኔ ከተሰጣ በኋላ ተገናኘን። ስለ ሀገራችን ሁኔታ በሰፊው ተያየን። ከተቃዋሚዎች ጋር ስለመስራትና ተቃዋሚዎችን ስለማቀራረብ ብዙ ተመካከርን። ከተቃዋሚ መሪዎችን ሰራ መድረክ ጋራ ተቃዋሚ መሪዎች ጋር በጋራ አቋቋም። ከዛ በኋላ መድረክ እንደተቋቋመው እንደገና አንድነት ጋር አብረን ተማክረን ነው የገባ ነው። ከዛ ወዲህ እንዲሆን እኔ ወደ ውጭ ወጣሁ፣ ግን በስልክ እንገናኛለን። አገሬ ስገባ ደግሞ ሁልጊዜ እንገናኛለን።
አምና የስቅለት ዕለት አብረን ቁጭ ብለን ስለ ሀገራችን ሁኔታ ስንወያይ ነበር አሉ አቶ ሲሄ።
ባለፈው ጥርም በስልክ ተደዋውለን ነበር። ትንሽ መንቀሳቀስ ላይ ችግር ያጋጥመው እንደሆነ ከቤት ወደ መኪና በመኪና ወደ ቤት ካልሆነ በስተቀር እየተቸገረ እንደሆነ ገልጸልኝ ነበር። እዚህ ያለ ሰው አገር ሲያጣ በጣም ያሳዝናል። እዚህ ያለ ጓደኛ የምታከብረው ሰው ይታካ በግልም በጣም ያሳዝናል። ዶክተር ነጋሶ የመርህና የስነ አመክንዮ ሰው ነው። መንፈሰ ጽኑ ያመነበትን አድርጎና ተናግሮ በመሸበት አዳሪ አይበገሬ ሰው ነው። በዚህም ላይ ደግሞ በጣም ትሁትና ቅን ሰው ነው። ዝና፣ ታዋቂነት፣ እውቀትና ትምህርት አለኝ ብሎ የማይመካ የማንኛውንም ኢትዮጵያዊ ኑሮ መኖርን የሚያኮራው ሰው ነው። እንደዛ ያለ ጠንካራ መንፈሰ ጽኑ ያለ ትልቅ ዝና ሰው በሌላ በኩል እንደዚህ ያለ ትሁትና ቅን ሰው ሆኖ መገኘት እነዚህ ሁለት ባህሪያት በአንድ ሰው ውስጥ መገኘታቸው ዶክተር ነጋሶን ታላቅ ሰው ያደርገዋል። ዶክተር ነጋሶ አገር ወዳድ ኢትዮጵያዊ ነው። የኦሮሞ ማንነትና መብት ተሟጋችን ነው። ነጋሶ ሁለቱን ገጽታዎች በሰብአዊነት፣ በፍትሐዊነትና በአካታችነት መንፈስ አፋቅሮና አስተሳስሮ በመሄድ ረገድ ከምሳሌት የሆነን ሁላችንም ኢትዮጵያውያን የእኛ ከኛ የምንለው ፕሬዚዳንታችን ነው። ነጋሶ ለእኔ በእኔ እውቀት በእኔ ትንሽ ግንዛቤ ይሄ ማለት ነው።
ነጋሶ ከታቢ ነው ያሉት አቶ ሲሄ
ማንኛውም ነገር ይጽፋል። ይገርመኛል፣ ወረቀት ባይኖረው የሲጋራ ወረቀት ቀዶ እዛ ላይ ማስታወሻ ይጽፋል። በአጋጣሚ አንድ ነገር ሲመጥ አንድ ጊዜ ይህን ነገር እውነት ነገር ብለህ ይዘዋለ የሲጋራ ወረቀቱ አልኩት። ለምንስ ነው እንደዚህ ማት የምታደርገው አልኩት። ብዬ ይህን ወረቀት ቤቴ ከሄድኩ በኋላ በማስታወሻ ውስጥ ገለብጠዋለሁ። ደግሞ የታሪክ ተማሪ መሆን እንዳትረሳ፣ የታሪክ ተማሪ ሆኖ መጽሐፍ ማይችል ማስታወሻ ማይ ተማሪ አይሆንም ማለት ነው። ብዙ ማስታወሻዎች እንዳከማች አውቃለሁ እና እነዚህ ነገሮች በደንብ እንዲያዙ እንዲከበሩ ሁላችንም የተቻለን ያህል መጣር አለብን።
አቶ ስዬ ለቤተሰቦቻቸው መጽናናትን ተመኝተዋል።
ለባለቤቱ ለማዳም ረጂና፣ ለልጆቹ፣ ለመላ ቤተ ዘመድና ወዳጅ እና ደጋፊዎቹ መጽናናትን እመኛለሁ። በተለይ ለባለቤቱ ማዳም ረጂና ትንሽ የምለዋለን፣ ነገ ሰው ባለፈበት ውጣ ውረድ ሁሉ ከጎኑ የቆመች ህጋዊ መብቱ የሆነውን ፕሬዚዳንታዊ መብቱ ተነስጎ ሲቸገር ሲታመን ያከመች ያስታመመች እውነተኛ የህይወት ባለደረባና ጓደኛ ናት ለማለት የምፈልገው። እናከብርሻለን፣ ሁላችንም እናከብርሻለን። እግዚአብሔር ጥናቱ ይስጥሽ ለማለት እፈልጋለሁ።
በ76 ዓመታቸው ከዚህ ዓለም የተለዩት ዶክተር ነጋሶ እድሜያቸው ሙሉ የሰበሰቧቸው ማስታወሻዎች፣ ታሪኮችና መረጃዎች ባለቤት ናቸው ያሉት አቶ ስዬ ይህንን ታሪካቸውን ለማቆየት ለማክበርና ለማስቀጠል የሚቻልበትን ሁኔታ ማሰብ አለብን ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
ፕሮግራማችን ይቀጥላል። የኦሮሚያና የሶማሌ ክልል ህዝቦችን ግንኙነት ይበልጥ ለማጠናከርና የተጀመረውን ለውጥ ለማራመድ ይረዳል የተባለ መድረክ ሰሞኑን እንደሚከፈት የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አስታውቀዋል። ከሁለቱ ክልሎች የተፈናቀሉ ዜጎችንና ተያያዥ ችግሮቻቸውን ለዘለቄታው መፍትሄ ለመስጠት የሁለቱ ክልሎች አመራር በቅርበት እየሰሩ መሆናቸውም ተነግሯል። መለስካቸው አመሃ ዝርዝሩን ይዟል።
ከጥቂት ዓመታት ወዲህ በኢትዮጵያ ውስጥ በተለያዩ ማህበረሰቦች መካከል ግጭቶች እየተቀሰቀሱ የህይወት ጥፋትና የንብረት መውደም ደርሰዋል። በሚሊዮኖች የሚቆጠር ህዝብ በእንደዚህ አይነት ግጭቶች ሳቢያ ለዘመናት ከኖረባቸው ቀዬዎቹ ተፈናቅሎ ለከባድ የኑሮ ችግር ተጋልጧል። በብዙ የፖለቲካ ተንታኞች እንደሚወሳው ይህ ክስተት በአሁኑ ወቅት ሀገሪቱን በአደገኛ ሁኔታ ላይ ጥሏታል። ጥቂቶቹ ደግሞ ከዓመት ወዲህ የተጀመረው ለውጥ ስስ ብልት ይህ ክስተት እንደሆነ ይናገራሉ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራዎች ከሁለት ዓመታት በፊት በተከሰተው ግጭት ወደ 1 ሚሊዮን የሚሆን ህዝብ ከሁለቱ ክልሎች እንደተፈናቀለም ይነገራል። ሚያዝያ 23 ቀን 2011 ዓ.ም በአዳማ ከተማ እንደሚካሄድ የሚጠበቀው መድረክ ይህን አሉታዊ ክስተት ለመቀልበስ ያለመ ይመስላል። የኦሮሚያ ክልላዊ ብሔራዊ መንግሥት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አድማሱ ዳምጠው የመድረኩን ዓላማ በተመለከተ ለቪኦኤ ዘርዘር አድርገው አብራርተዋል።
የተለያዩ የፖለቲካ አጀንዳ ለማስፈጸም የሚፈልጉ ሁለቱን ህዝቦች ለማጋጨት በተደረገው ጥረት መፈናቀሎች ተከስተው ነበረ ከሁለቱም ክልል። ይህንን በዘላቂነት ለመፍታት አዲሱ አመራር፣ የሁለቱም ክልል አመራር በቅርበት እየሰራ ነው። እነኚህን የበለጠ አጠናክሮ መቀጠል ነው አንደኛው ዓላማ። ሁለተኛ ችግሮች ሲከሰቱ እንደ ትላንቱ በባህላችን በእሴታችን በሰከነና በሰለጠነ መንገድ መፍታት እንደምንችል የጋራ ግንዛቤ መያዝ ነው። ሶስተኛ ዋናው አሁን ጠላታችን እንደ ሀገርም እንደ ክልል ጠላት ድህነት ነው፣ የልማት ፍላጎት ነው። ህዝብን ከህዝብ ሊያጋጩ የሚፈልጉ አካላትም ሊጠቀሙበት የሚፈልጉት መንገድ ይህንን እጥረት መነሻ በማድረግ ነው። ስለዚህ ከዚህ በኋላ ከዚህ ቀደምም የተጀመረ ነው የሶማሌና የኦሮሚያ የህዝብ ለህዝብ ትስስሩ፣ የልማት ትስስሩ አሁንም በቀጣይ የምንሰራቸውን የልማት ስራዎችን አብረን ለማቀድ አብረን ህዝቡን ተጠቃሚ የሚያደርግበትን ግንዛቤ መፍጠር ብቻ ሳይሆን ህዝቡ እንዲሳተፍበትና ልማቱን አብረን እንድናፋጥንና የጋራ የሆነ ይህን ግንዛቤ ለማስጨበጥ ለሌሎች ብሔር ብሔረሰቦችም ተምሳሌት ሆነን አንድ ነን እንደ ብዙ፣ ብዙም ሆነን እንደ አንድ ሆነን አገርን የማልማት ዓላማ የያዘ ነው።
በመሰረቱ የህዝብ ለህዝብ ግጭት በሀገሪቱ የለም የሚሉት አቶ አድማሱ ዳምጠው በየስፍራው የሚቀሰቀሱ ግጭቶች ምክንያታቸው እንደሚታወቅም ተናግረዋል። ለዚህ ዋናው መፍትሄ ህግን ማስከበር እንደሆነም አልሸሸጉም።
ይህንን ውይይት ከመጀመራችን በፊት የሁለቱ ክልል መንግስታት በተለይ ለውጡ እንዲመጣ ትልቅ ትግል አድርገዋል። ትልቅ መስዋዕትነት ከፍለዋል። በመስዋዕትነት ውስጥ ውይይቶች ተፈጥረዋል። ውይይቶቹ ችግሩን የመለየት ችግሩ የህዝብ ለህዝብ እንዳልሆነ ጥቂት የፖለቲካ አጀንዳ ያላቸው አካላት የሚፈጽሙ መሆኑን ይህን ደግሞ ለመከላከል የህግ በላይነት መረጋገጥ እንዳለበት ከሁለቱ ክልሎች ጋር በቅርበት ከፌዴራል መንግስትም ጋር በቅርበት እየተሰራ ከዚህ ቀደምም ህዝብን ከህዝብ የሚያጋጩና በዚህ ድርጊት ውስጥ በቀጥታም ሆነ በተዘዋዋሪ የተሳተፉ አካላት ለህግ እንዲቀርቡ እየተሰራ ነው። ይሄ ውጤት አስገኝቷል። ህዝቡ አንደኛ ህዝቡ ተረድቷል የህዝቡ ችግር እንዳለው፣ ሁለተኛ አጥፊዎች ለህግ ቀርበዋል። በቀጣይም ይህንን የህግ በላይነትን የማረጋገጡን ጉዳይ በጠነከረ አቋምና አንድነት እንደምንቀጥለው ሁለቱም ክልል እየተነጋገረ ነው። ስለዚህ አስተማማኝ ሰላም ተፈጥሯል። አስተማማኝ ሰላም መፈጠር ብቻ ሳይሆን በቀጣይም ችግሮች እንዳይከሰቱ የችግሮችን ምንጭ በመለየትና የህግ በላይነትን ለማረጋገጥ ሁለቱም ክልሎች በቁርጠኝነት እየሰሩ ነው። ለመስራትም ቃል ገብተዋል። ይሄ አስተማማኝ ነገር ደግሞ መሰረት ሊይዝ የሚችለው በህዝብ በኩል ግንኙነቱ ጤናማና እንደ ድሮ ወደነበረበት ማድረግ ሲቻል ስለሆነ አስተማማኝ ሰላም ከመጣ የህግ በላይነት ከተረጋገጠ ህዝብ ለህዝብን ካገናኘን ልማትን አብረን ከሰራን ዘላቂ አንድነትን ማረጋገጥ እንችላለን ብለን ነው እየሰራን ያለ ነው።
ከነገ በስቲያ በአዳማ እንደሚካሄድ በሚጠበቀው በዚህ መድረክ ለመካፈል ከሁለቱም ክልሎች ተሳታፊዎች ከነገ ጀምሮ እንደሚገቡ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:37 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና ከቆንጅት ታየ።
በኢትዮጵያና በኤርትራ መካከል ያሉትን የትራንስፖርት አገልግሎቶች ሙሉ በሙሉ ጥቅም ላይ ለማዋል ዝግጅቱ መጠናቀቁን የኢትዮጵያ የትራንስፖርት ሚኒስትር ዳግማዊት ሞገስ አስታወቁ። ተግባራዊ እንቅስቃሴ ለመጀመርም ሀገራችን ዝግጁ ነች ብለዋል። ሚኒስትር ዳግማዊት ሞገስ ይህንን የተናገሩት የሚኒስቴር መስሪያ ቤታቸውን ዓመታዊ ክንዋኔ ሪፖርት ለሕዝብ ተወካዮች ምክር ቤት ሲያቀርቡ ባሰሙት ንግግር ነው። በሌላ ዜና ኢትዮጵያ ከኤርትራ ጋር የጀመረችውን የንግድ ግንኙነት ሕጋዊ መስመር ለማስያዝ የጉምሩክ መቆጣጠሪያ ጣቢያዎች መደራጀታቸውን የኢትዮጵያ የጉምሩክ ኮሚሽን ማስታወቁን የመንግስቱ የመገናኛ ብዙሃን ዘግበዋል። ሞዛምቢክን በስድስት ሳምንታት ውስጥ ለሁለተኛ ጊዜ በመታት ከባድ ዝናብ ያዘለ አውሎ ንፋስ 38 ሰዎች መሞታቸው ተረጋገጠ። ቀደም ብሎ 5 ተብሎ የነበረው ነው አድጎ ወደ 38 ከፍ ያለው። ዝናቡ ጎርፍና የመሬት መንሸራተት አድርሷል። ተጨማሪ ዝናብ ይጥላል ተብሎም ተሰግቷል። የሱዳን ተቃዋሚ መሪዎች ሀገሪቱን ለቀጣዮቹ 2 ዓመታት በሚመራ የሲቪሎችና የወታደራዊ መማክርት ጥምረት ውስጥ ስለሚገቡ ሰዎች እየመከሩ መሆናቸው ታውቋል። የቀድሞውን መሪ ኦመር አልበሽርን ከስልጣን ያስወገዱት ወታደራዊ መሪዎች የጥምረት መማክርት ለመመስረት ባለፈው ቅዳሜ መስማማታቸው የሚዘነጋ አይደለም።
አድማጮች የምትከታተሉት በ22ና በ25 እንዲሁም በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን ወደ ሳምንታዊው የስፖርት ክፍለ ጊዜ እንሻገራለን።
የስፖርት ፕሮግራም አዘጋጅ ሰለሞን ክፍሌ እረፍት ላይ ነው። የዛሬውን የስፖርት ዘገባዎች ያሰናዱልን የአዲስ አበባው የስፖርት ተባባሪ አዘጋጅ ግርማቸው ከበደና የመቀሌው ዘጋቢያችን ሙልጌታ አጽባሃ ናቸው። ስፖርት የቴክኒክ ክል የገጠመን ይመስላል። የግርማቸው ዘገባ ነው የሚቀድመው። ጥቂት ደቂቃዎች ውስጥ እንደተስተካከለ ወደ ግርማቸው እንመለሳለን። ታዲያ ወቅታዊ ጉዳዮችንም የሚመለከቱ ዘገባዎች ተካተዋል።
አሉላ ሰለሞን ክፍሌ እረፍት ላይ ነው ስትል አድማጭ ምን እንደሚል
ማረፊነስረፍቲነስክልነሽ ተዘጋጅቷል እያለችን ነው አቀናባሪያችን ብርሃን ኃይሉ። አሁን ወደ ግርማቸው ዘገባ።
በኢትዮጵያ እግር ኳስ የክለቦች ውድድር ሶስተኛ ወርከን በሆነው አንደኛ ሊግ ምድብ ላይ የሚገኘው ከአዳባ ፋሬ እግር ኳስ ክለብ የፌዴራሉ መንግስት የኢትዮ ጅቡቲ ዋና መንገድን የደህንነት ዋስትና ካላረጋገጠ ውድድር እንደማያደርግ ለእግር ኳስ ፌዴሬሽን በጻፈው ደብዳቤ አስታውቋል። ባለፈው አርብ በአዲስ አበባና ደብረ ብርሃን ከተማ የነበረባቸውን የአንደኛ ሊግ ጨዋታ አካሂደው ወደ መቀለ ሲመለሱ በአፋር ክልል ልዩ ስሙ ገዋኔ የሚባል አካባቢ በታጠቁ ኃይሎች ጥቃት ከተፈጸመባቸው የትግራይ ዋልታ ፖሊስ የእግር ኳስ ቡድን አባላት መካከል አማኑኤል ብርሃኖ የተባለው ተጫዋች ሕይወት ሲያልፍ አምስት የቡድኑ አባላት ደግሞ መቁሰላቸው ይታወሳል። ይህን በትግራይ ዋልታ ፖሊስ የእግር ኳስ ቡድን አባላት ላይ የደረሰውን አደጋ ያስታወሰው የካዳባ አፋር የእግር ኳስ ክለብ ለፌዴሬሽኑ የጻፈው ደብዳቤ ከሜዳው ውጪ በሚያደርጋቸው ጨዋታዎች ላይ ከገዳማይቱ እስከ እንድፎ ወይም ከአዳይቱ እንድፎ እስከ ገዳማይቱ ድረስ ባለው መንገድ አልፎ አልፎ መንገድ ላይ ድንጋይ በመደርደርና ጥይት እየተተኮሰባቸው በፈጣሪ እርዳታ ምንም ችግር እንዳልደረሰባቸው ጠቅሷል። አሁን ግን በትግራይ ዋልታ ፖሊስ የእግር ኳስ ክለብ ተጫዋቾች የደረሰው የህይወት መጥፋትና ከፍተኛ የአካል ጉዳት የካዳባ አፋር የእግር ኳስ ክለብ ከሜዳው ውጪ ሄዶ ለመጫወት ስለማያስችለው ፌዴራል መንግስት የኢትዮ ጅቡቲን መንገድ ደህንነት ዋስትና ካልወሰደ ውድድር እንደማያካሂድ ነው በደብዳቤ ያስታወቀው። የኢትዮጵያ እግር ኳስ ፌዴሬሽን በጉዳዩ ላይ ነገ ውሳኔ እንደሚያሳልፍ የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ባህሩ ጥላሁን ለቪኦኤ ተናግረዋል።
ግርማቸው አገባደዋል። ታዲያ ሌላም ዘገባ ይኖረዋል፣ ቆየት ብሎ ይመለሳል። አድማጮች፣ በእንዲህ እንዳለ መቀሌ ላይ የተከናወነውን ስነ ስርዓትና የአደጋ ጣዮችን አደን በሚመለከት ሙሉጌታ አጽባሃም ከመቀሌ ተከታዩን አድርሶናል።
በጥቃቱ ህይወት ያለፈው የቡድኑ ተጫዋች የ27 ዓመት ረዳት ሳጅን አማኑኤል ብርሃነ አስክሬን በመቀለ ከተማ ላይ በተከናወነው ስርዓተ ቀብር አርፏል። በስርዓተ ቀብሩ ላይ ከአማኑኤል ቤተሰብ ሌላ የስፖርት አፍቃሪዎች፣ የትግራይ ፖሊስ አባላትና የከተማይቱ ነዋሪዎች ወጣቶች ተገኝተዋል። አማኑኤል አስመራ ከተማ ተወልዶ መቀለ ያደገ ከባህር ዳር ዩኒቨርሲቲም በስፖርት ሳይንስ በዲግሪ የተመረቀ መሆኑ ተገልጿል። በጥቃቱ የቆሰሉት የቡድኑ አባላት በመቀለ አይደር ሆስፒታል ሕክምና አግኝተው ከባድ ከቆሰለው ውጭ ወደ የቤት ቸው እንደተመለሱ የትግራይ ክልል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ሙሉ ደሞዝ ለቪኦኤ ተናግረዋል። አደጋው የጣሉትን በቁጥጥር ስር ለማዋል የአፋር ክልል መንግስትና የመከላከያ አባላት አደን እያካሄዱ መሆናቸው ተገልጿል።
አፋር ክልል እና ከነገር መከላከያ ሚኒስቴር ቀጣይ የሆነ ግንኙነት አለን። ጥሩ የሆነ ይዘት አለው። እስካሁን ድረስ ሁሉም ሲጠናቀቅ ደግሞ ለህዝብ ይፋናል።
የትግራይ ፖሊስ ዋልታ እግር ኳስ ክለብ ተጫዋቾች በአዲስ አበባና ደብረ ብርሃን የነበራቸውን ጨዋታ አጠናቀው ወደ መቀለ ሲመለሱ ባለፈው አርብ ረፋድ በአፋር ክልል እንድፎ በተባለ አካባቢ ነው ጥቃት የተፈጸመባቸው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ አሁን ለቀሪው የስፖርት ዜና ወደ አዲስ አበባን መልሳችሁ ግርማቸው ከበደ።
የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ነገ ይካሄዳሉ። የሊጉ መሪ መቀለ 70 እንደርታ ወደ አዲስ አበባ ተጉዞ ከቅዱስ ጊዮርጊስ ጋር የሚያደርገው ጨዋታ የሳምንቱ ተጠባቂ ፍልሚያ ነው። ቅዱስ ጊዮርጊስ ከመቀለ በ11 ነጥቦች ርቆ አራተኛ ደረጃ ላይ ይገኛል። ሁለቱ ቡድኖች በመጀመሪያው ዙር መቀለ ላይ ያደረጉት ጨዋታ 0-0 የተጠናቀቀ ሲሆን የነገው ግጥሚያቸው ለዋንጫው ፉክክር እጅግ ወሳኙ እንደሆነ ይጠበቃል። በተለይ መቀለ በሁለተኛው ዙር ከትግራይ ስታዲየም ውጪ ባደረጋቸው ጨዋታዎች እስካሁን ያላሸነፈ በመሆኑ ጨዋታው ፈታኝ ይሆንበታል ተብሎ ይገመታል። ከመሪው በ8 ነጥቦች ርቆ ሁለተኛ ደረጃ ላይ የሚገኘውና ባለፈው ሳምንት ከሜዳ ውጪ መከላከያን 4-0 ያሸነፈው ፋሲል ከነማ ጎንደር ላይ በሁለተኛው ዙር ጥሩ ብቃት በማሳየት ከወራጅ ቀጠናው የራቀውን ድሬዳዋ ከተማን ይገጥማል። በፋሲል በጎል ልዩነት ተበልጦ ሶስተኛ ደረጃ ላይ ያለው ሲዳማ ቡና ወደ ጅማ አምርቶ ከጅማ አባጅፋር ይጫወታል። በ21ኛው ሳምንት ባህር ዳር ከተማን 5-0 የረታው ኢትዮጵያ ቡና አዳማ አበበ ቢቂላ ስታዲየም ላይ ከአዳማ ከተማ ጋር የሚጫወት ይሆናል። በሌሎች ጨዋታዎች ወላይታ ድቻ ከመከላከያ፣ ሶዶ ላይ
ባህር ዳር ከተማ ከደቡብ ፖሊስ በባህር ዳር ዓለም አቀፍ ስታዲየም፣ ወልዋሎ አዲግራት ዩኒቨርሲቲ ከደደቢት ትግራይ ስታዲየም፣ ስሁል ሽረ ከሐዋሳ ከተማ በሽረ ስታዲየም ይጫወታሉ። ሊጉን መቀለ 70 እንደርታ በ45 ነጥብ ሲመራ፣ ፋሲል ከነማና ሲዳማ ቡና በ37 ነጥብ በጎል ልዩነት ተበላልጠው ሁለተኛና ሶስተኛ ናቸው። መከላከያ፣ ስሁል ሽረና ደደቢት የመጨረሻዎቹን 3 ደረጃዎች ይዘዋል። ከፍተኛ ጎል አስቆጣሪነቱን የመቀለው አማኑኤል ገብረ ሚካኤል በ13 ጎሎች ሲመራ፣ የሲዳማ ቡናው አዲስ ግደይና የመከላከያው ምንይል ወንድሙ በ12ና በ11 ጎሎች ይከተሉታል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ውድድር የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ተደርገዋል። በካፍ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ የሞሮኮ ዋይደር ካዛብላንካ የደቡብ አፍሪካውን ሜሜሎዲ ሰንዳውንስን 2-1 አሸንፏል። በጨዋታው ለዋይዳድ ሳልሃዲን ሳይዲ ቀድሞ ያስቆጠረ ቢሆንም አኔሌ ንጎኮንጎ ሰንዳውንስን አቻ ማድረግ ችሎ ነበር። ባዲያውክ በ47ኛው ደቂቃ የዋይዳድን የማሸነፊያ ጎል አስቆጥሯል። በሌላኛው የካፍ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ የቱኒዚያው ኤስፔራንስ የኮንጎውን ቲቢ ማዜምቤን 1-0 አሸንፏል። የኤስፔራንስን ብቸኛ ጎል ያስቆጠረው ሞሐመድ ዩሴፍ ቤላይሊ ነው። በካፍ የኮንፌዴሬሽን ዋንጫ የግማሽ ፍጻሜ ጨዋታ ደግሞ የሰሜን አፍሪካ ክለቦች ፍልሚያ ሆነዋል። የቱኒዚያው ሴፋክሲዬ የሞሮኮውን ቤርካኔ ማርዙኪና ማቶሊቲ ባስቆጠሯቸው 2 ጎሎች 2-0 አሸንፏል። የግብፁ ዛማሌክ የቱኒዚያውን ኤትዋል ደሳህል በካርባሃ ጎል 1-0 ረቷል። የካፍ ቻምፒየንስ ሊግ እና የኮንፌዴሬሽን ዋንጫ የግማሽ ፍጻሜ የመልስ ጨዋታዎች በመጪው ቅዳሜና እሁድ ይካሄዳሉ። የእንግሊዝ ፕሪምየር ሊግ የዋንጫ ፉክክር አሁንም ቀጥሏል። ባለፈው አርብ አንፊልድ ላይ ከደርስፊልድ የተጫወተው ሊቨርፑል 5-0 በማሸነፍ ቢያንስ ለ42 ሰዓታት የሊጉ መሪ መሆን ችሎ ነበር። ኬይታ አንድና ማኔ እና ሳላህ ደግሞ 2-2 ጎሎችን አስቆጥረዋል። ሳላህና ማኔ በሊጉ ያስቆጠሯቸውን ጎሎች 21ና 20 አድርሰዋል። ሆኖም ባለፈው ረቡዕ በተስተካካይ ጨዋታ ጎረቤታቸውን ማንቸስተር ዩናይትድን በማሸነፍ እስካለፈው አርብ ምሽት ድረስ የሊጉ መሪ የነበሩት ማንቸስተር ሲቲዎች ትላንት በርንሌይን በማሸነፍ እንደገና በአንድ ነጥብ ልዩነት የደረጃ ሰንጠረዥ አናት ላይ ተቀምጠዋል። ሰርጆ አጉዌሮ ያስቆጠራት ጎል የግብ መስመሩን ያለፈችው በ29.5 ሚሊሜትር ብቻ መሆኑ አርጀንቲናዊውን አጥቂና ማንቸስተር ሲቲን እድለኛ አስብሏቸዋል። እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅ በሚደረገው ፉክክር ሶስተኛ ደረጃ ላይ ያለው ቶተንሃም በአዲሱ ስታዲየሙ ለመጀመሪያ ጊዜ በከተማ ተቀናቃኙ ዌስትሃም 1-0 ሲሸነፍ፣ አምስተኛ ደረጃ ላይ ያለው አርሰናል በሌስተር ሲቲ 3-0 ተረቷል። በሳምንቱ ታላቅ ጨዋታ ማንቸስተር ዩናይትድ እና አራተኛ ደረጃ ላይ ያለው ቼልሲ 1-1 ተለያይተዋል። የዋንጫው ፉክክር እጅግ አጓጊ የሆነ ሲሆን ሁለተኛ ሆኖ የሚጨርሰው ቡድን ከ90 ነጥብ በላይ ሰብስቦ ዋንጫ ያጣ የመጀመሪያው የፕሪምየር ሊጉ ቡድን ይሆናል። በቀጣይ ጨዋታዎች ሊቨርፑል ከኒውካስል እና ከወልቭስ የሚጫወት ሲሆን ማንቸስተር ሲቲ ደግሞ ሌስተር ሲቲን እና ብራይተንን ይገጥማል። አሁን ሊቨርፑላውያኑ ተስፋ የሚያደርጉት በቀድሞ አሰልጣኛቸው ብሬንዳን ሮጀርስ የሚመራው ሌስተር ማንቸስተር ሲቲን ነጥብ እንዲያስጥልላቸው ነው።
ግርማቸውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ቀጣዩ ርዕስ ነው የምናልፈው። አፍሪካ ነክ ርዕሶች።
ዩናይትድ ስቴትስ በዓለም ዙሪያ ጸረ ሽብር ዘመቻ እያካሄደች ብትሆንም ለብቻዋ ልታሸንፍ አትችልም ሲሉ የአሜሪካ ባለስልጣኖች ይናገራሉ። ሰዎችን ከጥቃት ለማዳንና የአሸባሪነትን ማቆጥቆጥ ለመከላከል ታማኝ አጋሮች ያስፈልጓታል። ዩናይትድ ስቴትስ ጽንፈኝነትን በመዋጋት ላይ ካሉ በርካታ የምዕራብ አፍሪካ ሀገሮች አንዷ ለሆነችው ቡርኪና ፋሶ የምታደርገውን የጸጥታ እርዳታ በሶስት እጥፍ ከፍ ያደረገችውም ለዚህ ነው። ያም ሆኖ ግን የዩናይትድ ስቴትስ ባለስልጣናት የቡርኪና ፋሶን የሕግ ማስከበር ስርዓት ለማሻሻል በሚያደርጉት ጥረት የተደቀኑ ትላልቅ ፈተናዎችን ማሸነፍ ወይም መወጣት እንዳለባቸው የአሜሪካ ድምጽ ሬዲዮ ዘጋቢ ካርላ ባብ ከዋጋዱጉ ቡርኪና ፋሶ የላከችው ዘገባ ያብራራል። አዳነች ፍሳዬ ለዛሬ የአፍሪካ ነክ ርዕሶች መርጠዋለች።
ከመቅጽበት በመዲናይቱ ዋጋዱጉ ሲካሄድ የነበረው የእግር ኳስ ጨዋታ ወደ ሽብር ቀጠና ተቀየረ። ደግነቱ በዩናይትድ ስቴትስና በዓለም አቀፍ አጋሮቿ ወጪና አስተባባሪነት የተካሄደ የልምምድ እንቅስቃሴ ነው የነበረው። በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሩ ያንግ ከሶስት ዓመታት በፊት በቡርኪና ፋሶ መዲና የደረሰው ጥቃት ብዙ ድክመቶችን ያጋለጠ በመሆኑ እንዲህ አይነት ልምምድ ማድረግ ወሳኝ ነው ብለዋል።
የቡርኪና ህዝብን ለማይመጥኑ ምላሽ መስጠት ዩናይትድ ስቴትስንና ፈረንሳይን የመሳሰሉ ሀገሮች ለአሸባሪዎች ጥቃት ምላሽ መስጠት ግድ ይል ነበር።
የቡርኪና ፋሶ የፖሊስ ኃይል ቀዳሚ ሌተናንት ሮበርት ካምፓውሬ እንዲህ አይነቶቹ ወታደራዊ ልምምዶች የአካባቢው የህግ አስከባሪ ኃይል አጥቂዎችን የመከላከል፣ የሲቪሎችን ደህንነት የመጠበቅ፣ በአሸባሪነት የሚጠረጠሩትን የመያዝ ብቃትን አሻሽለዋል ብለዋል። የሽብር ተግባር የተፈጸመበት ቦታን ደግሞ መጠበቅ እንዳለብን ተገንዝበዋል።
ለማስረጃ የሚጠቅሙ ነገሮች እንዳይበከሉ ሲባል ጥቃት የተፈጸመበትን አካባቢ በሚገባ መከለል ይኖርብናል። ሌላው ቡድን መጥቶ ማስረጃዎችን ለመሰብሰብ እንዲችል
ማስረጃ ሲሰበስቡ መጀመሪያ እያንዳንዱ ማስረጃ ሊሆን የሚችል ላይ ምልክት ያደርጋሉ። ከዚያም ፎቶግራፍን ያነሱና ክስ ለመመስረት ሲሉ እያንዳንዱን ማስረጃ ሊሆን የሚችለውን ይመዘግባሉ። በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሩ ያንግ ያብራራሉ።
ዚህ መልክ ከጦር ሜዳ ወደ እስር እናመራለን። በሕግ የበላይነት አሰራር መሠረት ከፍርድ ቤት ሂደት ወደ ተጠያቂነት እንሄዳለን።
ይሁንና ይላሉ የዩናይትድ ስቴትስ ኤምባሲ ክልላዊ ጸሐፊ ሮዚ ሴንዲኖ፣ በስርዓቱ ላይ አንድ አብይ ችግር አለ። ከአሸባሪነት ጋር የተያዙ ሰዎችን ለፍርድ እያቀረቡ አይደለም ብለዋል።
So here in Burkina Faso there are a lot of terrorism cases and one of the
እዚህ ቡርኪና ፋሶ ላይ ብዙ ያሸባሪነት ጉዳዮች አሉ። አንዱ ተግዳሮት ታዲያ እስካሁን ባለው ጊዜ ለፍርድ ለማቅረብ አልቻሉም።
ስለ ቡርኪና ፋሶ ያሸባሪነት ጉዳዮች ዕውቀት ያላቸው ሰዎች ለአሜሪካ ድምጽ በተናገሩት መሰረት 200 የሚሆኑ ባሸባሪነት ተጠርጥረው ከታሰሩት ሰዎች ጋር የተያዙ 400 ጉዳዮች አሉ። በአፍሪካ ያሉት የዩናይትድ ስቴትስ የአየር ኃይል ልዩ እንቅስቃሴ ኃይሎች ሜጀር ጀነራል ማርኩስ ሂክስ ታዲያ ካለገደብ ፍርድ ሲጠብቁ መኖር ተቀባይነት ሊኖር አይችልም ብለዋል። የቡርኪና ፋሶ መንግስት ሐሳብ እንዲሰጥበት የአሜሪካ ድምጽ ጠይቆ ምላሽ አላገኘም። ገና ፍርድ የሚጠብቁ ተጠርጣሪዎች መኖራቸውን መሰረት በማድረግ የአሜሪካ ኤምባሲ ቡርኪና ፋሶ ተጠያቂዎችን ለፍርድ በማቅረብ ተግባር ለመርዳት ከዩናይትድ ስቴትስ የፍርድ ሚኒስቴር አቃቢ ሕግ ልካለች። አምባሳደር ያብራራሉ።
በጉልህ የሚታይ መሻሻል ይኖራል። በመንግሥት ብቻ ሳይሆን ሕዝቡም የፍትህ ሥርዓታቸው እየሠራ መሆኑን የሚያዩበት ጊዜ ይመጣል።
የዩናይትድ ስቴትስ ሕጋዊ አማካሪ ቡርኪና ፋሶ የገቡት ባለፈው ወር በመሆኑ የቡርኪና ፋሶ ሕዝብ የፍትህ ሂደት የሚያየው መቼ እንደሆነ አልታወቀም። አድማጮች፣ ዩናይትድ ስቴትስ በዓለም ዙሪያ ጸረ አሸባሪነት ትግል እያካሄደች ቢሆንም ብቻዋን አመጾችን ልታሸንፍ አትችልም የሚለው ቅንብር እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን ለአፍሪቃ ነክ ርዕሶች ቅንብሯ እናመሰግናለን። አሁን ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው። ጤና የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ።
የዓለም የክትባት ሳምንት ሆኖ በዋለው ባለፈው ሳምንት ውስጥ በዓለም የመጀመሪያው የወባ ክትባት ለሰዎች መሰጠት ተጀምሯል። ተመራማሪዎቹ በተጨማሪም ለኤችአይቪ እና ለካንሰር አይነቶች የተለያዩ የክትባት አይነቶችን ለመስራት እየጣሩና እየሞከሩም ናቸው። ዘመኑ የክትባት ስኬቶች ታሪክ ዘመን ይሆን? የካሮል ፒርሰን ዘገባ ለመዳሰስ ሞክሯል። ማንንም የሕፃናት ሐኪም ጠይቁ አለች ካሮል። ምናልባት ዶክተር ፒተር ሆቴዝ የነገሩኝን አይነት ታሪክ ይሆናል የምትሰሙት። ዶክተር ሆቴዝ በቤላር የሕክምና ኮሌጅ ፕሮፌሰር ናቸው።
ክትባት እጅግ ታላቅ ከሆኑ የሰው ልጅ ፈጠራ ውጤቶች አንዱ ነው።
በዓለም ዙሪያ የተካሄዱ የክትባት ዘመቻዎች እኮ ፈንጣጣ የሚባል በሽታን አጥፍተዋል። ፖሊዮን ወይም የልጅነት ልምሻን ወደ ፍጻሜው እያደረሱት ነው። ፖሊዮ በየዓመቱ የ350,000 ሰውን የመንቀሳቀስ ችሎታ እየጎዳ የቆየ በሽታና ወረርሽኝ ነበር። ያ ቁጥር ለክትባት ምስጋና ይግባውና ወደ 20 አሽቆልቁሏል። ከ350,000 በዓመት ወደ 20 በዓመት 20,000 አይደለም፣ 1 2 3 20 በዓመት። ይህ ድል አይባልም? ፖሊዮ ያንንም ያህል ሊውተረተር የቻለው በፓኪስታንና በአፍጋኒስታን ምክንያት ነው። የፖሊዮ ቫይረስ ዛሬም ያልጠፋባቸው ሁለት ብቸኛ ሀገሮች። ፈንጣጣ፣ ፖሊዮና ኩፍኝ የሚኖሩት ከአንድ ሰው ወደ ሌላ በመተላለፍ ብቻ ነው። ሌላ የመኖሪያ መላም መቆያም የላቸውም። ስለዚህም ነው ይላሉ የኤምሪ የክትባት ማዕከሉ ዶክተር ዋልተር ኦሬንሽታይን፣ እነዚህን በሽታዎች ከገጸ ምድር ሙሉ በሙሉ ማጥፋት የሚቻለው
if you can break the chains of human to human transmission.
ከሰው ወደ ሰው የመተላለፊያውን ሰንሰለት ከሰበርነው በሽታውን ማጥፋት እንችላለን። ፈንጣጣ የጠፋው እንደዚያ ነው።
በክትባት ሊቆሙ ከሚችሉት በሽታዎች ብዙዎቹ በቫይረሶች የሚተላለፉ ናቸው። ያለፈው የዓለም የክትባት ሳምንት ትልቁና አስደሳቹ ዜና የወባ ክትባት የመጀመሩ ጉዳይ መሆኑን የዓለም የጤና ድርጅቱ ዶክተር ፔድሮ አሎንሶ ተናግረዋል። ለጊዜው ክትባቱ የተጀመረው ማላዊ፣ ጋናና ኬንያ ውስጥ ነው።
This is the first vaccine against a human malaria parasite. Parasites
በሰው ላይ ለሚገኘው ጥገኛው የወባ ተውሳክ ይህ የመጀመሪያው ክትባት ነው። ጥገኞቹ ተውሳኮች ከቫይረስና ከባክቴሪያ የሚበልጥ ውስብስብ ፍጡራን ናቸው። ለዚህም ነው ይህንን የመጀመሪያ ክትባት ለመስራት የ30 ዓመት ጊዜ ወሰደው።
ክትባቶች ሁለት የካንሰር አይነቶችን መከላከል ችለዋል። አሁን ላለንበት ጊዜ አንዱም የአፍ ካንሰር ነው፣ አንዱም የማህፀን ጫፍ ካንሰር ነው። ሂውማን ፓፒዮማ ቫይረስ ወይም HPV ተብሎ በሚታወቅ ቫይረስ ምክንያት የሚከሰት የካንሰር አይነት ነው። ሄፓታይተስ ቢ በሚባል ቫይረስ ምክንያት ሊፈጠር የሚችል የጉበት ካንሰርንም በክትባት መከላከል ተችሏል። አሁን ተመራማሪዎቹ ለጡት ካንሰርና ሌሎቹም በገዳይነታቸው ለሚታወቁ የካንሰር አይነቶች መከላከያ የሚሆን ክትባት ለመስራት እየጣሩ ናቸው። ደቡብ አፍሪካ ውስጥ ደግሞ ለኤችአይቪ መከላከያ ክትባት ሙከራ ላይ ነው። ለኤችአይቪ ሌሎችም የክትባት አይነቶች ምርምሮች እየተካሄዱ ነው። የኤችአይቪን ወረርሽኝ ለመቆጣጠር ጸረ ኤድስ መድኃኒቶች አሁን ላለው ጊዜም ታላቅ ለውጥ ማስመዝገባቸውን የዩናይትድ ስቴትስ ብሔራዊ ጤና ኢንስቲትዩቱ የኤችአይቪ ጉዳዮች ባለሙያ ዶክተር ካርል ዲፌንባክ ይናገራሉ።
በዚያ ላይ ክትባት ስንጨምርበት ወረርሽኙን ማቆም ብቻ ሳይሆን ፍጻሜው ላይ እናደርሰዋለን።
ከእነዚህ በሽታዎች የጸዳች ዓለም ማለት እኮ ጤናማ ሕፃናትን የሚያሳድጉ የሚሰሩና ገንዘብ የሚይዙ ሀብታም ሰዎች በዙ ማለት ነው። ግለሰቦች ብቻ ሳይሆን ሀገሮችም የሚበለጽጉባት ዓለም ነች። ከእነዚህ በሽታዎች ነጻ የሆነች ዓለም በብዙዎች እምነት።
አድማጮች፣ ለምሽቱ ያሰናዳናቸው ቅንብሮች ተጠናቀዋል። አንድ ለሁለት ደቂቃ የማጠቃለያ ዜና አሰማ። የኦሮሚያና የሶማሌ ክልል ህዝቦች ግንኙነትን ይበልጥ ለማጠናከር የተጀመረውን ለውጥ ለማራመድ ይረዳል የተባለ መድረክ ሰሞኑን እንደሚከፈት የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አስታውቀዋል። ከሁለቱ ክልሎች የተፈናቀሉ ዜጎችንና ተያያዥ ችግሮቻቸውን ለዘለቂታው መፍትሄ ለመስጠት የሁለቱ ክልሎች አመራር በቅርበት እየሰሩ መሆናቸውም ተገልጿል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት 15ኛ መደበኛ ጉባኤውን በማካሄድ ላይ እንደሆነ ተነግሯል። የክልልና ከተማ አስተዳደር እስልምና ምክር ቤት ስራ አስፈጻሚ፣ የምክር ቤቱ አባላት፣ ዑለማዎች እንዲሁም ተጋባዥ እንግዶች የተገኙበት ጉባኤ ነው። የአውሮፓውያን የትንሣኤ በዓል ዕለት ከደረሰው የብዙ ሰዎች ሕይወት ያጠፋ የቦምብ ጥቃት ገና በማገገም ላይ የምትገኘው ሽሪላንካ ሴቶች ፊታቸውን በሂጃብ እንዳይሸፋፈኑ አግዳለች። ፕሬዚደንቱ ማይትሪ ፓላ ሲሪሴና እገዳውን ዛሬ ያወጡት ባለፈው ሳምንት እሁድ ከ250 በላይ ሰዎች ከገደሉት በአብያተ ክርስቲያናትና ሆቴሎችን ኢላማ ያደረጉ የቦምብ ፍንዳታዎች ተከትሎ ባጸኑት የአስቸኳይ ጊዜ አዋጅ ስር ነው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ሰኞ ምሽት ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታዬ ነን። ፕሮግራማችንን የመራችው ብርሃን ኃይሉ ነች። ዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦቻችን ጋር እንሰናበታለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅት እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።